ትኩረቱን ሰሜን ኢትዮጵያ ላይ በሆነበት ሰዓት በምስራቅ ወለጋ ከ200 በላይ ንጹሃን በታጣቂዎች መገደላቸውን የገለጹ አንዳንድ የፖለቲካ ፓርቲዎችና የሲቪክ ማህበራት መንግስት እነኚህን መሰል አካባቢዎች ለሚኖሩ ዜጎች ጥበቃ እንዲያደርግ ሲሉ ጥሪ አሰምተዋል። በምስራቅ ወለጋ ዞን ከሪሙ ወረዳ ታጣቂዎች በሳምንት በፊት በጥቃት በከፈቱበት ጊዜ የተገደሉ ዜጎች ከ231 በላይ መሆኑን የተከሰው እናት ፓርቲ ለምሳሌ ሴቶችና ህጻናት ይገኙበታል ብሏል። የሸኔ ታጣቂዎች ያላቸው አሳቻ ጊዜ ተጠቅመው ንጹሃን መግደላቸውን የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻም ገልጠዋል። የሟቾቹን ቁጥር ግን አልተከሰሙም። የኦሮሚያ የጸጥታ አካላት ትኩረት በሚሹ የክልሉ አካባቢዎች ዘመቻ ላይ መሆናቸውና በታጣቂዎች ላይ እርምጃ እየወሰዱ መሆናቸውንም አቶ ጌታቸው አመልክተዋል። የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራውን ታጣቂ ቡድን እንደዚህ አይነት ውንጀላዎች ሲያስተባብል መቆየቱ ይታወሳል። የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ የሆኑት አቶ ጌታቸው ባልቻን ያነጋገረው እስክንድር ፍሬው ነው። ተከታዩን አድርሶናል።
የምስራቅ ወለጋው ግድያ የተፈጸመው ከአንድ ሳምንት በፊት መሆኑን ነው እናት ፓርቲ ባወጣው መግለጫ ያመለከተው። ፓርቲው እንዳለው ነሐሴ 12 2013 ምስራቅ ወለጋ ኪረሙ ወረዳ ከ231 በላይ ንጹሃን ዜጎች ተገለዋል። የፓርቲው የሥራ አስፈጻሚ ኮሚቴ አባል መምህር ኪሮስ አጥናፉ ተከታዩን ለአሜሪካ ድምጽ አብራርተዋል።
ወለጋ አካባቢ ላይ የተከሰተው ጥቃት እጅግ የሚያሳዝንና ሊወገዝ የሚገባ ጭምር መሆኑን እናት ፓርቲ በአጽንኦት እናገራለች። እናቶች አሉበት። በተለይ ህጻናት፣ ምንም የማያውቁ ህጻናት፣ ሽማግሌዎች፣ ወጣቶች ዝርዝራቸውንም ጭምር ይዘነዋል። የሟቾቹን ቁጥር ስሞቻቸውን ከነድኛ ትልፍ ይዘናል። እኛ መረጃዎቻችን እንዲያለና እዚህ አዝነናል። እናግር የሚወገዝ ነው። እጅግ በዚህ በተነጠረ በአንደኛው ክፍለ ዘመን ስልጣንን በጠመንጃ ኃይል አመጣለሁ ብሎ የሚያስበው ዘይድራቸው ኃይል አንድን ልማት ሊወሰድበት የሚገባ ነው የሚል እምነት ነው እኛለን።
ፓርቲው በዚሁ መግለጫው መንግስት ከዋናው የጦር ግንባር በተጓዳኝ በአይነ ቁራኛ መጠበቅ ያለባቸውን አካባቢዎች ለይቶ መከላከልና ማንቃት እንደነበረበት አስታውቋል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ ፓርላማ በበኩሉ ሸኔ በሚል በአሸባሪነት የፈረጀው ቡድን ከንጹሃን ግድያ ጋር በተያያዘ የሚቀርቡበትን ውንጀላዎች ሲያስተባብል ቆይቷል። የቡድኑ መሪ ድሪባ ኩምሳ ለአሜሪካ ድምጽ ሲናገሩም ንጹሃንን ኢላማ አናደርገም ማለታቸው ይታወሳል። የጥቃቱ ሰለባዎችና መንግስት ግን ቡድኑ ግድያዎችን ሲፈጽም መቆየቱን በመግለጽ ይወነጅላሉ። በምስራቅ ወለጋ ኪረሙ ወረዳ የዛሬ ሳምንት በተፈጸመ ጥቃት ንጹሃን ዜጎች መገደላቸውን የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ማረጋግጠዋል። የሟቾቹን ቁጥር በተመለከተ ያላቸው መረጃ ግን የተለየ መሆኑን በመጥቀስ በተለያዩ ወገኖች የወጡ መግለጫዎችንና የተሰጡ አስተያየቶችን መነሻ በማድረግ አነጋግሬያቸዋለሁ። ጥቃቱ መድረሱን ከሚያረጋግጡበት ይጀምራሉ አቶ ጌታቸው።
እንዳልከው ምስራቅ ወለጋ በተባለው አካባቢ የሸኔ ታጣቂዎች ጉዳት ማድረሳቸውን ከዚህ በፊትም ለመገናኛ ብዙኃን ሰጥተናል። ጉዳቱ በንጹሃን ዜጎች ላይ የደረሰ መሆኑንና የክልሉ መንግስትም ሀዘን የተሰማው መሆኑን ገልጸን ነበር። የቁጥር ጉዳይ ሊለይ ይችላል። አሁን አንድ ዜጋችን በምንም መልኩ መሞት የለበትም። በዚህ ወቅት ሁለት ነገር ነው በክልሉ እየተሰራ ያለው። በዛ አካባቢ ጉዳት አድራሾቹ ወዲያውኑ የክልሉ ጸጥታ ኃይል በቦታው ደርሰው እርምጃ ወስደዋል። አሁን አካባቢ የተረጋጋ እና ሰላማዊ ነው ያለን መረጃ የሚያሳየው። ጉዳዩን መረጃውን አለን።
እንግዲህ የፓርቲው መግለጫ ላይ ልቆይና አቶ ጌታቸው፣ የጸጥታ ኃይል በአካባቢው በበቂ አለመኖሩ ነው ለዚህ መነሻው አንዱ? በሶስት ቀናት ልዩነት እንኳን የጸጥታ ኃይል ማስገባት አልተቻለም ይላል። ቃል በቃል ነው እየጠቀስኩ ያለሁት ከመግለጫው ላይ።
አካባቢው ትንሽ ራቅ ያለ ነው፣ ከዞኑም ከወረዳውም ዋና ከተማ ትንሽ ራቅ ያለ ነው። እርሻ ያለበት አካባቢ ነው። ቀድሞ ላይደርስ ይችል ይሆናል፣ ግን በነጋታው ደርሶ እርምጃ እንደወሰደ ነው ያለን መረጃ በክልሉ በወቅቱ። አሁን በወረዳ ደረጃ የጸጥታ አካላት ይኖራሉ። በቀበሌ ደረጃ ሚሊሻ ይኖረናል። የሚሊሻው ከህብረተሰቡ የተውጣጣ ኃይል ሆኖ ነው እዛ አካባቢ የሚንቀሳቀሰው። ግን ሁለት ሶስት ቀን በላይ ቆየ የሚለው መረጃውን የለኝም። በዛ ደረጃም ሊሆን አይችልም። በነጋታው የክልሉ የጸጥታ ኃይል በዞኑ አካባቢ ያሉት የፌዴራል ፖሊስና የክልሉ ልዩ ኃይል በአካባቢ ደርሶ እርምጃ ወስዶ አካባቢውን ሰላማዊ እንዳደረገ ነው ያለን መረጃ የሚያሳየው። ግን በጥቅሉ መታየት ያለበት ጉዳት መድረስ የለበትም። ጉዳት ከመድረሱ በፊት መከላከል መቻል አለብን። ግን ይሄ አጥፊ ቡድን ወይም ሽብርተኛው ቡድን አሳቻ ጊዜ ተጠቅሞ የክልሉ ጸጥታ ኃይልም ሆነ የአካባቢው የጸጥታ ኃይል በሌለበትና ባላሰበበት ነው እርምጃውን የወሰደው በጅምላ ነው እርምጃውን የወሰደው መረጃውን አንድም ከዛ በኋላ ግን እርምጃ እየተወሰደና አካባቢውን በሰላም ወደ ሰላማዊ እንቅስቃሴ እየተመለሰ ያለበት ሁኔታ ነው ያለው።
አሁን ተወሰደ ያሉት እርምጃ ብሔር ተኮር ወይም ሃይማኖት ተኮር ነው በእናት ፓርቲ እንደተገለጸው እናንተ ያላችሁ መረጃ ምንድን ነው?
ፈርጀ ነው አንዴ የክልሉ መንግስት እንደበግልጽ የተናገረው የሰው ዘሪን ነው በማጥፋት እርምጃ በመውሰድ በማሸማቀቅ የራሱን መመኖር ማረጋገጥ የሚፈልገው። ስለዚህ እኔ ያለኝ መረጃ ከብሔርም ከሃይማኖትም ጋር የሚያገናኝ ምንም ነገር የለውም። ሁሉም ሃይማኖት ተከታይ እዛ ውስጥ አለ፣ የሁሉም ብሔር ነዋሪ እዛ ውስጥ አለ፣ የኦሮሞ አለ፣ የአማራ አለ፣ የተለያዩ ብሔሮች ናቸው እዛ አካባቢ የሚኖሩት። ጉዳቱ የደረሰባቸው ከየብሔሩ ነው ከየሃይማኖቱ ነው። ሃይማኖትን ለይቶ ወይም ብሔርን ለይቶ የሚደረግ አይነት አይደለም። ሽብርተኛ ቡድን ብሔርን ይለያል፣ ሃይማኖትን ይለያል የሚል በዚህ ደረጃ የሚታይ እምነት ያለውም ኃይል አይደለም። ግን አንዳንዴ የሚፈለገው በዚህ ሀገር የሆነ ነገር ሲፈጠር ከብሔር ጋር ለማገናኘት እሱን ለማጋጋል እና ከሃይማኖት ጋር ለማገናኘት እና ለማጋጋል የሚፈልጉ የፖለቲካ አጀንዳ ለማድረግ የሚፈልጉ ኃይሎች ካልሆነ በስተቀር እኔ ያለኝ መረጃ ብሔርም የሃይማኖትም መሰረት የለውም።
ጥቃቱ የደረሰው የሳዶሮ ቅዱስ ገብርኤል እና ኩቲ አቦ ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ነው የሚልም ይጠቅሳል የፓርቲው መግለጫ።
አካባቢው ሊሆን ይችላል፣ አሁን ስፔሲፊካሊ ሃይማኖት ተከታዮች ያሉበት አካባቢ ሊሆን ይችላል፣ ቤተክርስቲያኑ ያለበት አካባቢ ሊሆን ይችላል። አካባቢ ግን ጥቃቱ የደረሰው በሰው ላይ ነው። በሰው ላይ ጥቃት ደረሰ ማለት ከዛ በላይ ምንም የሚፈልገው ነገር የለም። በዛ አካባቢ ያለ ንብረት ወድሟል። የሰው ግን የግለሰብ ንብረት የመንግስት ንብረት እያወደሙ ነው በሚሄዱበት አካባቢ የሚወስዱት እርምጃ። ስለዚህ ይህ ሽብርተኛ ቡድን እርምጃ ሲወስድ ማንንም ምንንም የሚለይ አይነት አመለካከት ያለው አይደለም። የሰው ዘር ጠላት ነው ከተባለ የሰው ዘሪን የሚያጠፋ ነው። ስለዚህ ሁሉም ሲታገል በዚህ መልክ ነው ማየት ያለበት ብዬ ነው የሚወስደው። ኢትዮጵያውያን ጠላት ነው። ኢትዮጵያውያን ጠላት ከሆኑ ሁሉም ኢትዮጵያውያን በጋራ መታገል አለባቸው። አንዱ ሽፋን ሰጥቶ አንዱ በሌላ መልኩ ገልጾት አሁን ወደ ሃይማኖት እንውሰደውና ወደ ብሔር እንውሰደውና ያኛውን እንጠቀም ካን የትኛው ብሔር የትኛውን ብሔር ሊያጠቃ ነው? የትኛው ብሔር የወጣ ነው ይህንን የሚያደርገው? ህወሓት ጁንታ ቡድንና አሸባሪው በራሱ የራሱ ታጣቂ ነው እዛ ውስጥ ያሉት። እነዚህ ደግሞ ሙሉ በሙሉ አሸባሪ ተብሎ የተፈረጁ ናቸው። የትግራይን ህዝብ አይወክሉም። ይሄ የሸኔ ቡድን የኦሮሞ ህዝብ አይወክልም።
አቶ ጌታቸው ወደ ሌላ ጠቅለል ያለ ጥያቄ ልውሰድዎት። እናት ፓርቲ የሚያነሳው ከዋናው የጦር ግንባር በተጓዳኝ በአይነ ቁራኛ መጠበቅ ያለባቸውና ትኩረት ሊሰጣቸው የሚገቡ ቦታዎች አሉ። ህብረተሰቡ ለጥቃት እየተጋለጠባቸው አሳሳቢ የሚባሉ ቦታዎች እና እዛ ቦታ ላይ በቂ ትኩረት እየተሰጠ አይደለም፣ በበቂ ደረጃ ጥበቃ ሊደረግ ይገባል የሚሉ ሀሳቦችም ይነሳሉ። እንደው በአጠቃላይ ከመንግስት አንጻር ምን እየተደረገ ነው? ከዚህ አንጻር ምንድን ነው በአካባቢው ያለው ሁኔታ? በዚህ ሀሳብስ ይስማማሉ ወይ?
የክልሉ መንግስት የሀገር መከላከልና የሀገሪን የማዳን ዘመቻንም በአንድ በኩል በራሱ እየመራ የራሱን ኃላፊነት እየተወጣ የክልሉን ሰላማዊ እንቅስቃሴን ለማረጋገጥ በክልሉ በተወሰኑ ቦታዎች የሚታየውን የሽብርተኛውን ቡድን እንቅስቃሴ ለመግታትም ጎን ለጎን እርምጃ እየወሰደ እያደራጃ ያለበት ሁኔታ ነው ያለው። ሁለቱንም ጎን ለጎን እየመራን ነው ያለ ነው። የተለየ ትኩረት ይሻቸዋል የሚባሉ አካባቢዎችም በዞን ደረጃ የተባለው ምስራቅ ወለጋ በተወሰኑ አንድ ሁለት ወረዳዎች አካባቢ፣ በቄለም ወለጋ አንድ ሁለት ወረዳዎች አካባቢ፣ በምዕራብ ወለጋም በዚህ ደረጃ እና ጉጂ ቦረና አካባቢ በሚታዩት ቦታዎች ላይ ትኩረት ተደርጎባቸው የጸጥታ አካላት ኦፕሬሽን ላይ ናቸው። ኦፕሬሽን ላይ በመሆናቸውም ይህ የጠላት ኃይል እርምጃ እየተወሰደበት በየቀኑ እየተፈረከረከ እየወጣ እርምጃ እየተወሰደበት እጁን እየሰጠ እየተማረከ እየሞተ ያለበት ሁኔታ ነው ያለው። ይሄ በትኩረት ባይሰራበት ሊመጣ የሚችል አይደለም። ትኩረት አልተደረገም፣ ጥንቃቄ አልተደረገም፣ በትኩረት ስላልተሰራበት ነው የሚለው ነገር ትክክል አይደለም፣ ሊሆንም አይችልም። ለምን እዛ አካባቢ የክልሉ ጸጥታ ኃይል ኢቭን የህብረተሰቡን ጨምሮ መስዋዕትነት እየከፈሉ ነው ያሉት? የክልሉ ሚሊሻ፣ የክልሉ ልዩ ኃይል፣ የክልሉ ፖሊስ በዚህ አካባቢዎች መስዋዕትነት እየከፈለ የህዝቡን ሰላምና ደህንነት እያረጋገጠ ያለበት ሁኔታ ነው ያለው። ያንን ማጣናል ትኩረት አልተደረገም የሚለው ነገር ትክክል አይደለም።
አቶ ጌታቸው ባልቻ የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ።
ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ቡድንና ህወሓትን በአሸባሪነት የፈረጀው የኢትዮጵያ መንግስት ቡድኖቹ በቅርቡ ይፋ ያደረጉት አጋርነት ለጥፋትም ሲተባበሩ ለመቆየታቸው ማሳያ መሆኑን አስታውቋል። ሁለቱ ቡድኖች ግን ከሽብር ተግባራት ጋር በተያያዘ የሚቀርቡባቸውን ውንጀላዎች አስተባብላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።